ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 13 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሚያዝያ 13 ቀን 1235 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ለእስልምና ሃይማኖት ተከታይ ወገኖቻችን ኢትዮጵያውያን በሙሉ እንኳን ለኢድ አልፈጥር በዓል አደረሳችሁ እንላለን። ኢድ ሙባረክ።
በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በሃዲያ ዞን የሚገኙ መመራን የሶስት ወር ደሞዝ አልተከፈለንም ብለው ባንድነት ወጥተው የፌደራሉን አውራ ጎዳና መንገድ ዘግተው ተቃውሞ ያሰሙ ነው። በትግራይ መንግስት ሰራተኞች አልተከፈላቸውን የሶስት አመት ደሞዝ ይከፈለናል ብለው እንዳይጠብቁም እንደተናገራቸውና እነሱም መንግስትን የሚቃወሙበት ወኔና አቅም ስለሌላቸው ጸጥለጥ ብለው መቀበላቸውም ተነግሯል። ይህን የህዝቡን ሮሮ የሰማው አገዛዙ ደግሞ ትላንት ማታ ሲቃዝ አድሮ በጠዋት ተነስቶ የብልጽግና መንግስት በ10 አመት ውስጥ አሳካዋለሁ ብሎ ያቀደውን እቅድ በ2 አመት ውስጥ ስላሳካው እንኳን ደስ አላችሁ በማለት ወንዶች በለልታ ሴቶች በጭብጨባ አመስግኑኝ ሲል ተደምጧል። ይህ እንዲህ እንዳለ የፊታችን ሚያዝያ 23 2015 ዓ.ም ተመረጠ የኢትዮጵያ ሰራተኞች ማህበር ሀገር አቀፍ የተቃውሞ ሰልፍ ለመጥራት በማሰብ ጥያቄ ያቀረበ ሲሆን የመንግስት ሰራተኛው ከመንግስት ምንም አይነት ምላሽ ካላገኘ ሀገር አቀፍ የሥራ ማቆም አድማ እንደሚጠራም ታውቋል። ለያይሉን መልሶ ለማደራጀት ነው የሚለው የኦሬድ ኦነግ ፕሮፓጋንዳ ውሸት መሆኑን ህዝቡ ተረድቶ በአንድነት ሊታገለው ይገባል ተባለ። ወያኔ መራሹ ስርዓት የጎሳ ፖለቲካን በኢትዮጵያ ህዝብ ላይ ከተከለበት ጊዜ ጀምሮ በርካታ ኢትዮጵያውያን ለዘር መጽዳትና ለዘር መጥፋት ተዳርገዋል። በተለይ ደግሞ ላለፉት 5 አመታት ያለማቋረጥ የንጹሃን ደም በወለጋ በቤሻንጉል ጉሙዝ በሸዋ ባረሲ በባሌ ባህራር በሻሸመኔና ባጣዬ ያለ ማንም ከልካይ እየፈሰሰ ይገኛል። ዛሬም ያማራ ህዝብ እንደ ህዝብ እንዲጠፋ ስልታዊ በሆነ መንገድ በኦዴድ ኦነግ የብልጽግና አገዛዝ ሴራ እየተፈጸመበት መሆኑን ለመረዳት የፖለቲካ ሊቅ መሆንን አይጠይቅም። ነገሮች ግልጽ እየሆኑ መጥተዋል። በወልቃይት ከሚገኙት ከአራት ያማራ ልዩ ብርጌዶች ሶስት አካባቢውን ለቀው እንዲወጡ የተደረጉ ሲሆን ለያይሉን መልሶ ለማደራጀት ነው የሚባለው የሐሰት ፕሮፓጋንዳ ወነትነት እንደሌለውና ህዝቡ ለጽንፈኛ ኃይሎች እየተጋለጠ እንደሆነ ሊታወቅ ይገባል። ያማራ ለያይሉን መፍረስና መበተን ተከትሎ በጎንደር ፍዬ ስለሃ እና በማይጠብሬ አካባቢ ወያኔ ኃይሏን ያስተጋጭ መሆኗን ለማረጋገጥ ይችላል። ይበንዲ እንዳለ በጭልጋ አካባቢ የቀማን ጽንፈኛ አካል ኃይሉን ያደራጀ ሲሆን ያገው ሸንጎን በኦሬድ ኦነግ ብልጽግና መንግስት ጋፍ እየተደራጀ መሆኑን መረጃዎች ወጥተዋል። አማራን ለማንበርከክ ተረኛ ሆኖ ለመጣ ኃይል ፍቃደኛ ሆነን አንገታችንን ከሰጠን ጠባቦቹ በህይወት እንድንቆይ አይፈቅዱልንም ሲሉ ሞራን ገለጹ። የአማራ ትግል ከሚዲያ ፍጆታ ያለፈ መሆን አለበት ያሉት አንቂዎቹ የሚዲያ ሱስ ያለበት ካለም ከድል በኋላ ይደርስበታል ብለዋል። ታጋዮች ሚዲያ ላይ ጊዜ አታጥፉ፣ ለሚዲያው ጋዜጠኞች ይበቃሉ፣ ነገሮች ተበላሽተው ከተሰራመሱ በኋላ ለትግል ብንነሳ ዋጋ የለውም። አማራ ለውጥ ሊያመጣ ከፈለገ ዛሬውኑ ጥላቶችን አሳልፎ መመለስ ይጠበቅበታልም ተብሏል። የኦሮሞ ፋሺስታዊ አገዛዝ የ190 አማራዎችን ስልክ አስጠልፎ እየተከታተለ መሆኑ ታወቀ። ይሄ የኦሮሞ ፋሺዝም ስልካቸውን ያስጠለፋቸው አማራዎች የአማራ ብልጽግና አመራሮች የአብን ምክር ቤት አባላት የታወቁ የአማራ ባለሀብቶች የሃይማኖት አባቶች እና ሌሎች ታዋቂ ግለሰቦችን ያካተተ ነው። ይህንን የአማራዎች ስልክ ጠለፋና ክትትል የሰሩ የሚገኙት አርቲፊሻል ኢንተለጀንስ ኢንሳ መከላከያ ሚኒስትር እና የኮሎኔሉ ጽፈት ቤት ውስጥ ያሉ ቡድኖች መሆናቸው ታውቋል። ይህ በአማራ ደም የጨቀየ ፋሽስት ቡድን በንጹሃን ደም ላይ በፈጸመው ግፍ ህዝብ አንቅሮ ተፍቷል። በዚህም ከዕለት ወደ ዕለት ወደ መቃብሩ እየተቃረበ ያለው የኦዴድ ፋሽስታዊ አገዛዝ ስልክ በመጥለፍ የሚያስቀረው የህዝብ ትግልም የለም። ጓዶቻችን ዓለም የፈጠራቸውን የቴክኖሎጂ እድሎች ሁሉ በመጠቀም አረመኔያዊው አገዛዝ የፈለገውን የቴክኖሎጂ አፈና ባዶ የሚያስቀር ወርቃማ ዘመን ላይ በመሆናችን በሁሉም ረገድ ትግላችንን አጠናክረን መስራት ይኖርብናል። በአማራ ልጆች የሞላቸው እስር ቤቶች በአማራ ተፈናቃዮች የሞላቸው ከተሞች መቀበሪያዎቹ ይሆናሉ። አማራ ተማሪዎች ማህበር አተማ አመራሮች ላይ አፈና ተፈጸመ። አፈና የተፈጸመባቸው አማራ ተማሪዎች ማህበር አተማ መስራችና ፕሬዝዳንት የሆኑት እንደሆነ ታውቋል። ከዚህ በተጨማሪም ሌላ የሶስት አመት የአዲስ አበባ ዩኒቨርሲቲ የህግ ተማሪ የተአፈነ ሲሆን እነዚህ አፈና የተፈጸመባቸው አመራሮች እስካሁን የት እንዳሉ አልታወቀም። ከሰሞኑ በአዲስ አበባ ዩኒቨርሲቲ ውስጥ በአማራ ተማሪዎች ላይ ማንነት ላይ ያነጣጠረ እስር እየተፈጸመ መሆኑን መዘገባችን የሚታወስ ነው። ዜናው በዚያ በቃ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ መርሃ ግብር። ግፍ የተዋለበት ዘርፈ ብዙ ጭቆና የተጫነበት ልጅ ወልዶ ማሳደግ የምጥ ያህል እንዲሆን የተደረገበት ቤቱ በኃይል የፈረሰበትና ከብቱ የተነዳበት ነገዎቹ የጨለሙበት ትምህርት ከጊዜ ማሳለፊያነት ባለፈ ፋይዳ ቢስ እንዲሆን የተደረገበት በቋንቋውና በሃይማኖቱ የመገደል የዛቻ የአፈና እጣፈንታ የተሰፈረበት ቢያምጽ ፍትሃዊነቱ ለጥያቄ የሚቀርብ አይሆንም። ወተት ይሸፍታል እንኳን ሰው ሲበደል ይባላል። ለማመጽ ቀደም ሲል የተደረጉ ህዝባዊ ተቃውሞዎችን የአርበኝነት ተጋድሎዎችን አሉታዊና አዎንታዊ ተመክሮዎችን ጊዜ ሰጥቶ መረዳት እና መገንዘብ ከፊት ለፊት ለሚጠብቀን የኢትዮጵያን አንድነትና ሉዓላዊነት የማስከበር ተጋድሎ አስፈላጊነቱ የሚታለፍ አይሆንም። ከአያት ከቅድመ አያቶቻችን ያርበኝነት ተጋድሎ የአንጻር ለአንጻር ውጊያና የደፈጣ ውጊያ ጠላትን ለማጥቃት ያምባ የጊዜ አወሳሰንን ባጥጋቢ ተገቢ ትምህርት መገብየት ያስችላል። ከዚህ በተጨማሪም የአንድ የነጻነት ተዋጊ ቡድን መሪን ለመምረጥም ሩክሳን ሄድ ከኢትዮጵያ አርበኞች የጀግንነት ተጋድሎ ልንቀስማቸው የሚገቡ በርካታ ቁም ነገሮች አሉ። እንዲሁም መጠነ ሰፊ የስም ማጥፋት ስል የማንነት ግድያ ከተፈጸመበትና የተፈጸመበት ከመገኘው በኢትዮጵያ የፖለቲካ ድርጅት ምስረታ ታሪክ የመጀመሪያው ያውም በህቡ ተደራጅቶ ለዲሞክራሲና ለህዝባዊ መንግስት ምስረታ ከተጋደለውና ዛሬም እየታገለ ከመገኘው ከኢሃፓና የኢሃፓ ሰራዊት ተነበረው ከያሰ ተዝቆ የማልቅ የመደራጀት ትግልን ማነቀነባበር የህዝባዊ ትግሉን ስትራቴጂ የመንደፍ የስነ ምግባር መመሪያዎችን በዝርዝር የማስቀመጥን ባርበኝነት ለመሰለፍ አጉል ባህሪያት የአልኮል የጫት የሲጋራ ከሁሉም በላይ ያደንዛዥ እጾች ሱሰኝነት ሴሰኝነት ጋጠወጥነት በማንኛውም ረገድ አመንዝረኝነትን አውልቆ የመጣል ግዳጅን ያርበኝነት ተጋድሎ ዋሾነትን ቀልማዳነትን ቀዳዳነትን ልታይ ማለትን ከህዝባዊ ያርበኝነት ተጋድሎ በላቀ ለግል ዝናና ስም መራወጥን የማውገዝና አድራጊዎቹን የመገሰጽና ከድርጊቶቻቸው ሊታቀቡ የማድረግ የሚስጥር አጠባበቅ ስልትን የደፈጣ ፍልሚያ የስምሪት ሀሁን አባት አርበኞች የውስጥ አርበኛ በሚል ስያሜ ይሃፓ ሰራጊ በሚል የሚጠራቸውን የማስተማራት ዘዴን ወደ ኋላችን ዞር ብለን ማንበብ በህይወት ካሉት እየጠየቁ መረዳት ደግሞ ደጋግሞ መገንዘብ አልፉት ግዳጅ ሊሆን የግድ ነው። ይሃፓ ካለፉት ህዝባዊ ተጋድሎዎችና ትግሎች መማር ተቀሚታውን በተመለከተ የፓርቲው ልሳን በሆነው በዲሞክራሲያ በታሳስ ወር 2008 ዓመተ ምህረት ከሰፈረው መልእክት የተነሳውበትን ያሳያልና የሚከተለውን ጠቀስኩ።
ያኔ ትግሉ ለኢትዮጵያ ነበር የጋራ ነበር በስራቱ ላይ ህዝብ በጋራ የተነሳበት ነበር። ዛሬ አፍን ሞልቶ ይህን ማለት አይቻልም። ያኔ የነበሩት ድርጅቶች በዲሞክራሲና በእኩልነት በአገርም አንድነት ጉዳዮች ላይ ልዩነቶች አልነበሯቸውም። ነው ያኔ የጋራውን ሰልፍ ሊበታትኑ ሲነሱም አድማጭ አልነበራቸውም። ትግሎች ቀስ በቀስ የተቀነባበሩ ነበሩ እንጂ በየፊናቸው አልነጎዱም። ከሁሉም በላይ ተማሪዎችና ወጣቶች በአንድነት ተደራጅተው ቆዩ እንጂ በየብሔራችን ብለው አልተለያዩም። ምሁሮችም በአጠቃላይ አገራዊ ተልእኮ እንጂ ህዝብን በጎጥና በሃይማኖት የሚከፋፍሉ አልነበሩም። የጊዜ ጎማ ግን ያን ድንቅ ቅርስ ረጋግጦ ቀይ ሽብርተኞችና ጠባብ ነፍሰ ገዳዮች ሰው የሚባሉበትን ጊዜ ስላመጣብን ከገባንበት ረግረግ ለመውጣት ወደ ኋላ መለስ ብለን አገርን የዲሞክራሲና የመብት ባለቤት ለማድረግ የተደረገውን የጋራ ተጋድሎ ማስታወሱ የግድ ይሆናል።
የጥቅሱ መጨረሻ ከሁሉም በላይ በአገርና በህዝብ ስም የአገርን አንድነት ሉዓላዊነትና ክብር እንዲሁም የህዝብ ነጻነት መብት ለእልና በሽማግሌዎች ያደራዳሪነት ኢሃፓ በ50 ከመናመን አመቱ ከየትኛውም ፈላጭ ቆራጭ አገዛዝ ጋር አንዴም ባለመንበርከኩ አገር ወዳድ ኢትዮጵያዊ ሁሉ ከጽናቱ ሊማርበት የሚገባ ነው ላለው። ኢሃፓ ምንም አይነት የፖለቲካ ፓርቲ አደረጃጀትና የትግል ልምድ ባልነበረበት በዚያ ድቅድቅ የጨለማ ወቅት በህቡ ተመስርቶ በርካታ ፈታኝ የትግል ምዕራፎችን አሳልፏል። ቀደም ብዬ እንዳነሳሁት ኢሃፓ በፓርቲ ተደራጅቶ የመታገል ተሞክሮ ባልነበረበት በትግል ጉዞው አንጃዎች ተከስተውበት ትግሉን አደናቅፈዋል፣ አባላቱንና ደጋፊዎቹን ገርፈዋል። በትግሉ ሂደት አንድ ለፋሽስቱ ደርግ ያደረ፣ ሌላው ደግሞ ለወያኔ በመስገድ አገሪቱን በቋንቋ ሸነሸነ፣ ሶስተኛው አገርን ደም በደም እያደረገ የሚገኘውና ኢሃፓ የተሰኘውን በአባላቱ ደም የከበረውን ስያሜ የሰረቀና ለጽንፈኛው ፋሽስታዊ ብልጽግና ለተባለው የኦሮሞ ወሃቢያና የጽንፈኛ ጴንጤቆስጤ ቡድን የነፍሰ ጡሮች መጨፍጨፍን፣ የአማራ መፈናቀልን፣ በሳውዲ በቱርክ በኤሚሬት የበላይነት እየተጠናከረ የሚገኘውን ጽንፈኛ የወሃቢያ ቡድን በስልጤ ቤተክርስቲያን ሲያቃጥል የኦርቶዶክስ ተዋህዶ በዓላት የሆኑትን የጥምቀትና የመስቀል በዓላት እንዳይከበሩ መከልከል ደረጃ ላይ ሲደርስ ተዋህዶን ለመከፋፈል የኦሮሞና የስልጤ ወሃቢያዎችን በመጠቀም እየተደረገ ባለው ሴራ እና የንጹሃንን ደም ማፍሰስ ወንጀል ውስጥ ራሱን አጨማልቆ ይገኛል። የሃፓ የትግል ማዕዘን ድንጋይ የሆነው የኢትዮጵያ አንድነት ሰብአዊ መብቶችና ዲሞክራሲያዊ መብቶች መከበር በ50 ዓመታት የትግል ጉዞ ላፍታም ወለም ዘለም ዝንፍ አለማለቱን እንኳን ወዳጆቹ ጠላቶቹም አለ የማይሉት ግዝፍ የነሳ ሀቅ ነው። የሃፓ ላይ ጭቃ የሚለቀልቁ አሲድ የሚደፉ ወርቃማ ታሪኩን የሚሰርዙና የሚደልዙ በርካታ ሲሆኑ በአሁኑ ሰዓት ፋሽስት ዘረኞች ወሃቢያዎች ጽንፈኛ ጴንጤቀስጦችም ተጨምረዋል። ሱማግዳፊዎች በተበራከቱ ቁጥር የሃፓም እየተጠናከረ ይሄዳል። መልክቴን ስደመድም ይህን ሁሉ ያወሳሁበትን መጥቀስ የግድ ይለኛል። ሁለቱ ፋሽስቶች ወያኔና የወሃቢያ እና የጽንፈኛ ጴንጤዎች የሆነው ብልጽግና ተብዬ ቡድን እና ጎረቤት ሱዳን በጋራ አማራን ለማጽዳት በኤሚሬትስ በሳውዲና በቱርክ እንዲሁም አማራና ተዋህዶ ጠል የሆነችው አሜሪካ በቀጥታና በተዘዋዋሪ የሚሰጧቸውን ተልእኮ ለማሳካት የህዝባዊ አርበኞች የፋኖን ስም የማጥፋት ዘመቻን ከመያዛቸውም በላይ ከአማራ ልዩ ኃይል ጋር ለመጋጨት ውሸታቸው ተሰሚነት እንዲያገኝ በሚል በቱሻ ጀነራሎቻቸው ዘመቻ መክፈታቸውንና የኦርቶዶክስ ጳጳሳትን ልዩ ኃይሉና ፋኖ በሽምግልና ስም የተጀመረውን እጅ የማስጠምዘዝ ዘመቻ እንዲሁም በየሚዲያው ተደናቂነትን ያተረፉ የጎበዝ አለቆች እጅ መስጠትና ላገዛዙ ማደር የሚጠበቅ ነውና ሊያሸብርና ሊያደናግር አይገባውም ላለው ከዚህ ቀደም እንደተከሰቱት የፋኖ አንጃዎች ሊከሰቱ እንደሚችሉ በንቃት መከታተል ተገቢ ይሆናል። ድል ለፋኖ ህዝባዊ የአርበኞች ተጋድሎ ኢትዮጵያ ታቸንፋለች። ታዬ ቶላ ከጎላ ሚካኤል አዲስ አበባ።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮቻችን እንደምን ሰንብታችኋል? ጸራዝቦቹ የኦነግ ስራ አስፈጻሚ ሆነው የሚያገለግሉት ፈጣሪዎቹ ብርሃኑ ጁላ፣ ኮሎኔሉና ሽመልስ አብዲሳ ከነደመቀ መኮንን ጋር ሆነው የአማራ ልጅ ያለን አፍርሰው መከላከያ ገባ የሚሉት ለዚህ ነው። አማማቱን ህጋዊ ለማድረግ ለዚያ ነው የሚወሰውት። መከላከያ ዳርፎር ሄዶ ሰላም የሚያስከብር በስሙ ብቻ ጠንካራ የነበረ ሲሆን አሁን ግን ከመንደር የማይወጣ የኦነግ መፈንጫ ማላገጫ መሳጫ መሳለጫ ሆኗል። ኦሮሞዎቹ የኢትዮጵያ መሪዎች ኢትዮጵያን ተቋም እንደ ወያኔ ከመበተን ይልቅ በዚያው እያለ ማዋረድ መጨፍጨፍ መርጠዋል። ኦሮሞ የፌደራል ፖሊስ ደመላሽ ገብረ ሚካኤል ወለጋ ውስጥ 20 ሺህ በላይ የአማራና የኦርቶዶክስ የደቡብ ልጆችን አስፈጅተው መሳሪያውንም ለኦነግ እንዲታጠቅ አድርገዋል። አሁን ደግሞ የአማራ ፋኖ የአማራ ልዩ ኃይልንና የደቡብ ልጆችን በመከላከያ አስገብተው ሊፈጇቸው ወስነው ጨርሰዋል። ቀጥለው በኦነግ ተገደለ ይላሉ። መከላከያውን ግን ወያኔ እንደከብት የነዳቸው ሳይንስ አሁን ደግሞ ኦነግ እንደከብት ነዳቸው መባልን መስማት በጣም ያማል። መላው ኢትዮጵያውያን ባረመኔው ኮሎኔል አብይ አህመድና በመርኳኛው ብርሃኑ ጁላ ከመበላታቸው በፊት ተጋግማችሁ አሰቡበት ተጠንቀቁ። እንደው ለማሰብ ይያል ነው ለማሳሰብ ይያል ነው እንጂ ሆነቱንና ሲራውን ህዝብ ያውቀዋል። ፍልጽግና ውስጥ ያሉ ባለጆች ባለሚይዙት የሚጨብጡት አጥተዋል። ከሳምንት በፊት በነበረው የአማራ ተቃውሞ ምክንያት ንግድ ቢሮ ተቃውሞ ተባብሶ መንገድ ከተዘጋ በሚል ነጋዴዎች ተጨማሪ ምርቶችን እንዲከዝኑ አግዟቸዋል። ራሳቸው አዘዘው መምታት የሚፈልጉት የራሳቸው ያልሆነ ሰው ስላለ በብሔር ዛሬ ስሙን እያጠፉት ነው። ግን በሀገራችን ውስጥ ሁሉንም ዜጋ እኩል የሚያገለግል ተቋም እስከሌለ ድረስ ፌደራል ፖሊስን በእርግጥ አይታመንም። በአጭር ቀን ተቃውሞ የሚያቆም ታጋይ ቀርቷል። ትግሉ እስከ ቀራንዮ ነው እየጋለ የሚሄድ እንጂ የሚቀዘቅዝ ትግልም አልተጀመረ። መላው አማራ ይሄን አውቆ ተገንዝቦ ሊቀጥል ያስፈልጋል። ሰሞኑን የኦነግ ስራ አስፈጻሚ ብርሃኑ ጁላ እኛ እየሰራን ያለ ነው ለኦሮሞ ጥቅምና ክብር ነው ሲል በአደባባይ ነውሩን አጋልጧል። እኔ ወታደር ነኝ፣ ጀነራል ነኝ፣ መለዮ ጥዬ ሲቪል ልብስ ለብሼ ነው የመጣሁት ብሏል። ለምንድን ነው ሲሉት፣ ምክንያቱም እንደ አንድ የኦሮሞ ልጅ መሳተፍ ስለምፈልግ ነው በማለት ገልጿል። አየይዞም እኛ እየሰራን ያለ ነው ለኦሮሞ ጥቅምና ክብር ነው በማለት በአደባባይ ፖለቲካውን ሳይሸሽግ በማናለብኝነት ሲገልጽ ተደምጧል። ኮሎኔሉም የሚሰራው ለኦሮሞ ክብር ጥቅም ነው፣ የሚቻል ከሆነ በምስራቅ አፍሪካ በወታደራዊ አደረጃጀት በኢኮኖሚ በዲፕሎማሲና በፖለቲካው የታፈረችና የተከበረች ታላቋን ኦሮሞ ሀገር ለመመስረት ነው የምንሰራው ይላል። ይህንን ካልቻልን ግን በኦሮሞ ፍላጎት ብቻ የምትተዳደር ኢትዮጵያን እንመሰርታለን፣ ሁላችሁም የኦሮሞ ልጆች አግዙን ሲል በአደባባይ ተደምጧል። ከዚህ ኢትዮጵያውያን ምን እንገነዘባለን? እነዚህ ጠባብ ብሔርተኞች ፖለቲካቸውን እንኳን መሸሸግ የማይችሉ እንጭ ፖለቲካቸውን በአደባባይ ሲነዙ ተደምጧል። ደብረዘይት ኦሮሞዎችን በሰበሰበበት ሰዓት ከተናገረው የተወሰደውን እነሆ ብለናል። ስለዚህ ጥላቶቻችን ለኢትዮጵያውያን ምን እየደገሱ እንደሆነ በግልጽ እያየን እየሰማን ነው። ስለዚህ ኢትዮጵያውያን ምን እንጠብቃለን? በዚህ ሰዓት ለመታገል የሚዳዳን በርካቶች ሆነናል። ማን ባቆማት ሀገር ማን ይኖራል? አባቶቻችን በህብረት ከውጭ ወራሪ ታግለው ነጻ ሀገር እንዳስረከቡን እኛም ሀገር በቀል ጥላቶቻችንን በተባበረ ክንድ ታግለን ማስወገድ ይኖርብናል ሲል አቤኔዘር ከአዲስ አበባ መልእክቱን ቋጭቷል።
እንደምን ሰነበታችሁ ተወዳጅ የፍኖተ አዘጋጆችና የፕሮግራሙ ተከታታይ ለሆናችሁ ውድ ወገኖቼ ሰላምታዬ ይድረስ። ቤተ መንግስቱን በነፍጥ ይዘው ህዝብን ሲፈጁ በኖሩ አረመኔ አምባገነኖች ስትታመስ ብዙ አመታትን ያሳለፈችው አገራችን ውድ ልጆቿን በጥይት ስትነጠቅ ኖራለች። ለገደሉት ወጣት የጥይት ዋጋ ከሚያስከፍሉ የምርጥ መኮንኖች የበደልህና የችግር ሁሉ መንስኤ የሆነው ጠላትህ ነፍጠኛ አማራ ነው በሚል ቅስቀሳ እንቦቃቅላዎችን እንደ ዶሮ ብልት የሚቆራርጡ ነፍሰ ጡሮችን አረጋውያንንና አልጋ የዋሉ ታማሚዎችን የሚያርዱና በር ዘግተው በሚያቃጥሉ ተተክቶ ለ32 ዓመታት በተቀነባበረና ዘርፈ ብዙ ጥቃት በአብዛኛው አማራ ላይ የዘር ማጥፋት ወንጀል ተፈጽሟል። በሚሊዮኖች የሚቆጠር አማራ የት እንደደረሰ አናውቅም ይባሉ እንጂ የወያኔ መሪዎችና እነሱን የተካው በዘር ጥላቻ የነወለለ ኮሎኔል ያቆታል። ሰለባ የሆነው ህዝብም አሳምሮ ያውቀዋል። ዛሬ ባለሀብቶች ተጽዕኖ የዓለም የጤና ድርጅት መሪ ለመሆን የበቃው ህሊና ቢስና ከውጭ የሚጋልቡት ዘረኞችም አሳምረው ያውቁታል። ወደፊት በታሪክም ይጠየቁበታል። ባዕዳን ህብረ ብሔራዊ ኢትዮጵያን ባማከለ ወይም ኢትዮጵያዊነትን ማዕከል ያደረገ ሀገረ መንግስት ሳይሆን በዘውግ ድርሻ በሚናከስ የዝንጀሮ ሸንጎ ቦታው እንዲያዝ የጎሳ ማንነት ኢትዮጵያዊ ማንነትን አዳክሞ በጋራ ያፈራቸውንና የሚጋራቸውን እሴቶች ሳይሆን እርስ በርሱ የሚናኮር የሞያ ብቃትም ሆነ ክህሎት ለጎሳ ማንነት ቦታውን እንዲለቅ አድርገው ዛሬ ትውልድ ገዳይ በዘር ጥላቻ የነወለለ የመንደር መንጋ እንደ ሰው በላ ሻርክ የሚዋኝበትን አስፈሪ ረግረግ ውስጥ ደፍቀውናል። የጎረቤታችን የሱዳን ህዝብ እየደረሰበት ያለው መከራም ከኛ ብዙ የሚለይ አይደለም። ልዩነቱ የኢትዮጵያው የዘር ማጥፋት ወንጀል ዓለም አቀፍ ትኩረት እንዳያገኝ የተደረገ ድምጽ አልባ ፍጅት መሆኑ ብቻ ነው። ትላንት መንግስቱ የአምስት ዓመት ቃሉን አጥፎ አንድ ትውልድ መጥሮ እንዳለፈ ሁሉ የሱዳኑ በሽርም እንዲሁ የገባውን ቃል አፍርሶ ዛሬ ሱዳን ላለችበት አስከፊ ሁኔታ ምክንያት ሆኗል። የሱዳን ህዝብ ላለፉት 4 ዓመታት ሞት፣ እስራትና እንግልት ሳይበግረው ለሽግግር መንግስት ምስረታ ትግሉን ሳያቋርጥ መቀጠሉ የሚደነቅ ሲሆን ለኛ አንድ ቀን ተቃውሞ ወጥተን በጥቂት መስዋዕትነት ተደናግጠን ለዓመታት ለምናፈገፍገው ትምህርት ሊሆነን ይገባል ባይ ነኝ። የሚያሳዝነው በዛሬቱ ዓለማችን ያንድ አገር ህዝብ የራሱን እድል በራሱ ለመወሰን የሚያካሂደው አብዮት አብዛኛውን ጊዜ በተለያዩ የውስጥና የውጭ የቆየው ፍራት ተጠቃሚ ግለሰቦች ቡድኖችና ወታደራዊ ኃይሎች ሸፍጥና ሴራ በመጠለፍ እና በይል ለመሰሉ የባሱ አረመኔ ግለሰቦች የተጋለጡ ጥቂት የሚባሉ አይደሉም። የሱዳን ህዝብ የሙያተኞቹ ማህበርም በነበረው ሚና ሊመሰገን ይገባል። እየታገለ ያለው ከወታደራዊ አገዛዝ ተላቆ የሽግግር መንግስት የማቋቋም ዓላማውን ከብሔራዊ ጥቅማቸው በመነሳት የሱዳንን የተፈጥሮ ሀብትም ሆነ ጂኦግራፊያዊ አቀማመጥ ካላት ጠቀሜታ በመነሳት ሽግግሩ እንዲደናቀፍ የባዕዳኑ ተጽዕኖ የማይናቅ ሚና ተጫውቷል። ይህ ማለት ግን ቁልፍ ቦታን የያዙ ስልጣን ወዳድና ብልሹ ወታደራዊ ኃይሎች የተጫወቱትን ጎጂ ሚና በመዘንጋት አይደለም። በእኛይቱ ኢትዮጵያም በ1983 እና በ2010 የሆነው ይኸው ነው። የደርግን ውድቀት ተከትሎ ከ9 በላይ የሚሆኑ ተቃዋሚ ድርጅቶች ባቋቋሙት የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ኢዲሃቅ አማካኝነት የተጠራውን ሁሉን አሳታፊ የሽግግር ሂደት ባገለለ ጠባብ ብሔረተኞችን ብቻ ባካተተ ወያኔ ሻቢያና ኦነግ ስልጣን እንዲይዙና የኤርትራን መገንጠል እንዲያሳልጡ ማድረጋቸው ይታወሳል። በ2010ም እንዲሁ ከወያኔ ሆዲቃ የወጡ ደህንነቶችንና ካድሬዎችን በሚመስጥ ድራማ አዘጋጅተው ሰንደቅ ዓላማውን አልብሰው የኢትዮጵያን ስም በየሰበቡ እንዲጠሩ አድርገው የህዝብ ደህንነት ተላላኪ ምሁር ተብዮችን አንቀሳቅሰው ፍራቱን ለማዳን ስንት ወጣት የተሰዋለትን ለውጥ አክሽፈው አብይ የሚባለው ናፈጮሌ አሪዮስ ጃስ ብለው ለቀቁብን። እጅግ አሳዛኝ የሚያደርገው ሌላ ጉዳይ ደግሞ አገርና ህዝብን ክደው ዘር ሊያጠፉ አገር ሊያፈርሱ ቤተ መንግስቱን በነፍጥ ለያዙ ዘረኞች ጠበቃ ሆና በመቆም ኢትዮጵያ ዛሬ ላለችበት አስከፊ ሁኔታ እንድትጋለጥ ትልቅ ድርሻ ያለው የምሁሩ ክፍል መሆኑ ነው። ይህን ሌሎች ብቻ ሳይሆኑ ከዚሁ መደብ የወጡ ምሁራንም የመሰከሩት ሐቅ በመሆኑ የሚያወዛግብ ጉዳይ አይደለም። ከነዚህ በአገር ክህደት የሚከሰሱት ምሁራን መካከል እድሜ ጠገብ የነበሩት በቅርቡ ያለፉትን ፕሮፌሰር ጨምሮ በ1983 ዓ.ም ለንደን ላይ 3ቱ ተገንጣይ ቡድኖች፣ 3ቱ ጸረ ኢትዮጵያ ጸረ አማራ ዘረኞች ወያኔ ሻቢያና ኦነግ ኢትዮጵያን እንዲቀራመቱ ኤርትራን እንዲያስገነጥሉ በባዕዳን ቡራኬን ሲቀበሉ የነዚህ አይን ያወጣ አገር የማፍረስ ሴራ በታዛቢነት ተገኝተው ዕውቅና የሰጡት 4 ወይም ከዛ በላይ የሆኑ አዛውንት ምሁራንን ምሳሌ አድርጎ መጥቀስ ይቻላል። ከዚህም ሌላ ይህን ታሪክ ይቅር የማይለው አገር ላይ ያነጣጠረ ደባ ያለ ተቃውሞ ተባባሪ መሆናቸው ሳይንስ ኋላ ቀሩን ባላባታዊ ስርዓት አስወግደው ለጊዜያዊ ህዝባዊ መንግስት የሽግግር መንግስት እንዲቋቋምና በኢትዮጵያ ህዝባዊ ዴሞክራሲያዊ መንግስት እንዲመሰረት ያለመውን አብዮት ጠልፎ አብዮተኞችን ሊበላ መንግስታዊ ስልጣንን በ60 የቀድሞ ባለስልጣናት ደም በማፍሰስ ያረጋገጠውን ፋሽስታዊ ደርግን ታግሎ የተሰዋውን ያን የኢሃፓውን ጀግና ትውልድ ታዋቂ የነበሩትን ያካተተ ሲሆን በኋላም ወያኔን ተቃውሞ ክንዱን ያነሳውን ህዝባዊ እንቅስቃሴ ለማክሸፍ ዱላ ወይስ መላ የሚልና ሌሎች አዘናጊ መጣጥፎችን ከማሰራጨትም ሌላ ውስጥ ለውስጥ ይህን የውድቀት ፈለግ የአካዳሚክ ተጽዕኖአቸውን በመጠቀም ወጣቶችን ለዚህ ተልእኮ በመመልመል ለውሸት አርበኞች አቀብለዋል ብዬ አምናለሁ። ዛሬም ይህን መሰሉን የክህደት ጉዞ ከመቀየርና ህዝብን ይቅርታ ከመጠየቅ ይልቅ ይባስ ብለው ያ ትውልድ ያልፈታው ቀውስ ሲንከባለል መጥቶ ነው ዛሬ ዋጋ እያስከፈለ ያለው በሚሉና ተመሳሳይ የክህደት ጉዟቸውን በከዘራ ቀጥለው እናያለን። አንድን ዘርና ሃይማኖትን በማጥፋት የተጠመደውን የዘረኛው ኮሎኔል አረመኔ አገዛዝ ከተጠያቂነት ለማውጣት ሲባል ለህዝባዊ ዴሞክራሲያዊ መንግስት መመስረት የዜጎቹ እኩልነትና የስልጣን ምንጭነት ይከበር ዘንድ ባላማው ጸንቶ የታገለውን ትውልድ ታሪክ በማጥቆር ላገዛዙ መስዋዕት ማድረግ በሞራልም ሆነ በታሪክ የሚወገዝ ነው። የመቀሌው ወያኔና የአራት ኪሎ ኦነግ መራሽ ጸረ ኢትዮጵያ ጸረ አማራ ጥምረት ዛሬ ተጀመረ አይደለም። አንድን ዘርና ሃይማኖት ለማጥፋት ብሎም ለገዛ ዜጎቹ ብቻ ሳይሆን ለመላው ጥቁር የህዝብ የነጻነት አርአያ የሆነች ታሪካዊት ኢትዮጵያ እንደ አንድ አገር ሳይሆን የጎሳ አለቆች ተቀራምተው በያዙት የቆዳ ስፋት ተከፋፍላ ማህበራዊ መቅሰፍቶች የሚፈነጩበት ሌላ የሲኦል ምድርን ለመፍጠር ለመሆኑ ለህዝብ ባላቸው ምን ታመጣላችሁ ንቀት የተነሳ እነሱም አልደበቁትም። ካንድ የዘረኛ ማህፀን የወጡ ሁለት ታጣቂ ወሮበሎች ህዝብን እየፈጁ ያሉ አራዊቶች ኢትዮጵያን ሊያፈርሱ አማራን ሊጨርሱ የተነሱ ወንጀለኞች ሁለት ቋንቋ ተናጋሪዎች ግን አንድ ተልእኮ የተሰጣቸው የሰይጣን ፈረሶች አንዱ ታላቋን ትግራይ ሁለተኛው ኦሮሚያ በሚል የድንጋይ ዘመን ትርክት ሲያቀረሽብን የቆዩትም ለዚህ ነው። አንዳንዴ ስሜታዊ ሆኜም ይሁን ወይም በሌላ አላውቅም መልሱ ቀላል ያልሆነውንም ጥያቄ እንድጠይቅ እገደዳለሁ። ጥንታዊቷ ምድር ምን ቢጎልባት ነው እነዚህ ተንቀሳቃሽ ሙታን የበቀሉባት? እኛ ዜጎቿስ ምን ያህል ብናንቀላፋ ነው የሰውን ልጅ ከጎጥ ባሻገር የማይ መንጋ እንዲፈነጭብን ብዬ መጠየቅም እደፍራለሁ። በብልሹ ስርዓት በተኖረ ቁጥር ባገዛዙም ሆነ እሱኑ በሚጋልቡ በአዳን ሴራ ስርዓቱን ለማስቀጠል ሲባል የህዝብን የተገላጣጫ ለማሳት ሆን ተብሎ ህዝብን ሰላም የሚያሳጡ አሸባሪ ቡድኖች ይፈጠራሉ። የኦነግ ሸኔም ሆነ የወያኔ ታሪክም ከዚህ የተለየ አይደለም። ኮሎኔሉ በጦር ወንጀልና በአገር ክህደት ለፍርድ መቅረብ የሚገባቸውን የወያኔ መሪዎችና መፍረስ የሚገባውን ቡድን ከነ ሙሉ ትጥቁና ተቋማቱ ወደ ጎጡ ሂዶ ገዥ እንዲሆኑ መርቆ በጀት መድቦ ቀለበው ባገዛዝ ውስጥ ቁልፍ ቦታ ያላቸው የወያኔ ውስጥ አርበኞች ከነበረው የስለላ ሙያ ለሱም የተሰወረ ነበር ብያላምንም በሰጡት መረጃ የሰሜኑን እዝ አስፈጀ 4 ኪሎ ሆኖ በኦሮሞ ስም የሚነገደው የጠባብ ዘረኛ አጋዛዝ አማራና አፋሩን አስጨርሶ በጎጥ ስም ሊነክስብን በወለጋ በኒሻንጉል ጉምዝ ባርሲ በምዕራብ ሸዋ በባሌ በሐረር በሻሸመኔ ባጣየና ሌሎችን ብዙ አካባቢዎች ያለምንም ከልካይ ያፈሰሰውና እያፈሰሰ ያለው የንጹሃን ደም የዘር ጽዳቱ አልበቃ ብሎት እነሆ የአማራን ዘር ለማጥፋት ከርሻ መሬቱ ለማፈናቀል ግልጽ ጦርነት አውጇል። ልዩ ኃይሉን ህዝባዊ የፋኖ አርበኞችንና ማንኛውንም የታጠቀ አማራ ትጥቅ የማስፈታቱ ወታደራዊ ዘመቻም ዘር ማጥፋቱን ለማመቻቸት ነው። መቼም የኮሎኔሉን ኩረጃ ከትምህርት መረጃው በየንግግሩ ከሚሰነቀረው ጥራዝ ነጠቅ አረግና በማኪያቬሊ እንቶፈንቶ ከታጀበ መጽሐፍ ተብዬ ያለፈ ነውና አፓርታይድን ከደቡብ አፍሪካ አማራው ላይ እያደረሰ ካለው እልቂት አንጻር የናዚዎችንም ታሪክ ባይሰርቅ ነው የሚገርመው። በትክክል ሲተረጎም አማራ ሆይ እልቂቱን አሜን ብለህ ተቀበል፣ ይህንንም የምናረጋግጠው ትጥቅህን ፈተህ ባዶ እጅህን ሆነህ ስትጠብቀን ነው ማለታቸው ነው። ሁሉን አውቃነት ቅጥፈትና የተራውሸትን መርግ ተሸክሞ እየጎበጠ ያለው ኮሎኔል ባዕዳንን ለማስደሰት አገርን ለብተና ህዝብን ለመከራ ዳርጎ ሚሊዮኖችን ያለመጠጊያ አስቀርቶ ኢኮኖሚውን እንዳይነሳ አድቅቆ ዜጎችን ለከፍተኛ አደጋ አጋልጧል። በሰሜኑ የወያኔን ፋሽስታዊ ፍጅት ብቻውን ተጋፍጦ የመከተው የአማራ ልዩ ኃይል ፋኖና ወጣት ካገዛዙ እርዳታ ተነፍጎት ያለበቂ ትጥቅና ስንቅ በዘመናዊ መሳሪያ ሰለባ ሆኖ ከጠላት ነጥቆ በመታጠቅ አማራውንና አገሩን በመከላከሉ ስራቸውን ክህደት መሆኑን ያውቁታልና ነገ እኛንም አይመረንም በሚል አስቀድሞ የፍርሃት ላብ ያደፈቃቸው በአዴኖችን ነበር ያሁን ጌቶቻቸው አዴፓ የሚሏቸውን። በትክክለኛ ስማቸው ሲጠሩ ትናንት አማራውን ለመጨረስ ወያኔ አደራጅቶ ከፊት ያሰለፋቸው ዛሬ ደግሞ የኦነግ አብይ የሚጋልባቸው ንስሐን የማያውቁ ባንዳዎች ናቸው። የአካባቢው ህዝባዊ ኃይል ይህን አማራውን እያስጨረሰ ያለ ጥርሱን ያገጠጠ ሰው በላ የባንዳ ጥርቅም ጋብቻና ትውልድ ቆጥሮ በዝምድና ወይም አማሮች ናቸው በሚል ከታሰረ የኮሎኔሉ ታጣቂ መንጋ ሲሳይ ለመሆን ራስን የማዘጋጀት ያህል ይቆጠራል። ከጠላት ጋር በሚካሄድ ውጊያ ወደ ድል የሚወስደው ግማሽ መንገድ አሾክሻኪውን በማስወገድ ነው ሲባል እሰማለሁ። በዘረኛው ኮሎኔል መሪነት በገዳይ ሹሞቹ አስፈጻሚነት በወለጋ የሚካሄደው የዘር ፍጅት ብዙ ሳይቆይ የመናገሻውን በር እንደሚያንኳኳና ካሁኑ የአራት ኪሎውን ዲያብሎስ ለማስወገድ ቆርጠን ካልተነሳን ሁላችንም ሰለባው ያደርገናል በማለት ፍኖተ ዲሞክራሲ ደጋግሞ ሊያስጠነቅቅ ሞክሮ ነበር። እነሆ የተፈራው ደረሰ። በአዲስ አበባ ብዙ ሺህ ወጣቶች ታስፈነው ተወስደው በምን ሁኔታ ላይ እንዳሉ አይታወቅም። በእነዚህ በዘር ጥላቻ የነወለሉ እንስሳ ዘረኞች እጅ የሚደርስባቸውን ሰቆቃ መገመት በራሱ ምጻት ነው። ከሁለት ሳምንት በፊት ከደሴ ወደ ሸዋሮቢት ሲጓዙ በነበሩ ትጥቃቸውን በፈቱ የአማራ ልዩ ኃይሎች ላይ አገዛዙ በሚመራው የኦነግ ሸኔ ታጣቂ በግፍ መጨፍጨፋቸው የኮሎኔሉ አገዛዝ ዘር የማጥፋት ዘመቻውን ትጥቅ በማስፈታት ሽፋን እያካሄደ መሆኑንና መንግስታዊ ሽብርና የዘር ማጥፋት ጦርነት ነውና በአማራው ላይ የተከፈተው ትጥቅን መፍታት ምን እንደሆነ ማሳያ ነው። ትጥቅ ፈተን እንድናለን የሚሉ ካሉም ይህ መልእክት ሊሆናቸው ይገባል። ዛሬም የኮሎኔሉ መከላከያ መለዮ እያለበሰ ካሰለፋቸው አማራ ገዳይ ቡድኖችን ጨምሮ በደብረ ብርሃን በአራቱም አቅጣጫ ዘግተው ተቃውማችሁ ወጣችኋል በሚል ወጣቱን እያፈኑ እንዳሉ ቤት ለቤት እየገቡ ፋኖን ካለበት አምጡ በማለት ኗሪውን በማሸበር ላይ ይገኛሉ። ከአንድ ዓመት በፊት ኢንዱስትሪዎች የነበሩባትን ወልዲያን ከወያኔ ጋር ተመሳጥረው እንዳወደሙት ሁሉ ደብረ ብርሃንም ይኸው እጣ ሊደርሳት ይችላል የሚል ፍራቻቸውን ምንጮች አጋልጠዋል። በወልዲያና በጎንደር የኢንተርኔት አገልግሎት መዘጋቱም ለሚካሄደው ፍጅት ሁኔታውን እያመቻቸ ነው። ወያኔም ጦሩን በጎንደር ፍልውሃና በማይጸብሪ አካባቢ ኃይሉን እያስተጋ መሆኑ በሁለቱ አሸባሪ ዘረኞች አማራው ላይ የተቀነባበረ ጥቃት ለመክፈት እየተናበቡ እንዳሉ አመላካች ነው። ወገኖቼ ይልቅስ የሚከፈለውን ዋጋ ከፍለን እነዚህን ሁለት ዘራጥፊ ሃይማኖትና አገራጥፊ የጎሳ ወሮበሎች አስወግደን አገርን ከብተና ወገንን ከመከራ ለመታደግ ከልዩ ኃይሉና ለፋኖ አርበኞች ድጋፋችንን እንስጥ። ሞት ለጠባብ ዘረኞች፣ ድል ለአገራድን አርበኞች። በዚህ ሰፋ ያለ ደብዳቤ ግርማ ገመቹ ከናይሮቢ ኬንያ መልእክታቸውን አጠናቀዋል።
ይዛስ የፍኖተ ዲሞክራሲ የኢሃፓ ሬዲዮ ድብደቦች አምድ አድማጮችና አዘጋጆች በሙሉ እንደምን ሰነበታችሁ? ውድ አድማጮች ሆይ መቼ ሱሃብ ይወቅቱትን ቦጭ እንዳሉ ሰውየው ሲነግሩ ሰምቶ ጭጭ እንዳልሰማ ሆኖ አይልም ትንፈሽ። ይዘግ እንጂ መቼስ ያ አይቀሬቀኔ መጣለት አይቀርም አይኑን ቁልጭ ቁልጭ ማድረጊያ ጊዜውን ሲተቃረበ ይመስላል። ታዲያ ይሁን ይሆን ዘንድ አማራ ይሆን ሁሉ እንደ አብርሃም በግ ለማንም አገር አፋሽ መጎሰታችሁ ሲያበቃ ነው እያልኩ የዛሬው መልእክቴን ጀምራለሁ። ወደ ገረጭ ሆይ ይህንንና ያንን ሁሉ በተመለከተ ምናልባት ስለ ኢሃፓም የምትጠራጠሩ ያልገባችሁ ዜጎች ካላችሁ ኢሃፓ ድሮ ያኔ ከጥዋቱ ወያኔዎች ለውጥ ብለው ግንጠላን አንግበው ወደ ስልጣን የወጡትም ዋናው አላማቸው አማራን አጥፍቶ አገር ለመበተን አጀንዳቸው መሆኑን በቅድሚያ የተረዳ ሌላ ሳይሆን አሁንም እየተታገለ ያለው ራሱ ኢሃፓ ብቻ ነው። ታዲያ ይህን ያልተረዱ ወገኖች ብዙ መሆናቸውን የተረዳው ኢሃፓ እሪ አረ ጆሮ ያለህ ስማ እያለ በአገኘው አጋጣሚ ሁሉ ደባውን ለአድማጮች ጆሮ እንዲደርስ ብዙ ጥረት አድርጓል። ነገር ግን ሰሚ ጠፍቶ ሁሉም የዝሆን ጆሮ ባለቤት ሆኖ ዛሬ ነገሮቹ ተበላሽተውና ምስቅልቅል ከወጣ በኋላ ለካ ሲሃፋ እውነት ነበረው ያኔኑ ብንሰማው ብለው ከመጸጸት ይልቅ ምንም እንኳን ቢረፍድም መንገድ መፍትሄውና የድል አቅጣጫ ሊጠቁ የሚችለው አሁንም እሱና እሱ ብቻ መሆኑን አምነን ከታገልና ተባብረን ከታገልን ጠላትን ከአሻግሮቻቸው ጭምር ድባቅ መተን ኢትዮጵያን መልሰን በእግሯ ማቆም እንችላለን። ይህንን ስል ችግር ፈጣሪዎች አይኖርም ማለት ሳይሆን ሁላችንም እንደምናውቀው ሁሉ በተለይ የአማራ ባለስልጣናት ከችግሩ አንዱ መሆናቸውም በላይ ጭራሽ ከአማራ የተወለዱና ከአማራ ጋርም የኖሩ አማራን ለመብራት የተዘጋጁ ቁጭ ብለው ከህዝቡ ጋር የተወያዩና አብሮም የኖሩ የማይመስሉ ሲሆን እንዲያውም ጠላትነታቸው አማራ ሊሆኑ ቀርቶ ጎረቤትም ሆኖ ከአማራ ጋር የኖሩ አይመስሉም ማለት ይቻላል። ብቻ ሁሉ ሆኖ አማራው ተስፋ ባለመቁረጥ ከነገ ወይም ዛሬ ይሻላቸዋል በማለት እባካችሁ ምሩን፣ መሪም ሰሉ፣ ቆፍጠን በሉ ተብለው ሲለመኑ ይበልጡኑ ከጠላት በላይ ሆነው ስለ አማራ ህዝብ ሰቆቃና ሩሮ የማይሰማቸው ጆሮአቸው ሆድ ሆኖ ሆዳቸውም ደግሞ ጆሮ ሆነባቸው። የራሳቸውን ብሔር አሳልፈው ለትህነግና ለኦነግ የሸጡ የዘመኑ የአማራ ተወላጆች ብቻ ሳይሆኑ በኢትዮጵያ ታሪክ የአማራ አሰላዎች ሆነው በታሪክ ተመዝግበዋል። እነዚህ ሰዎች ይህን ቅሪ ደሳቸው እንኳን መደበቅ አቅቷቸው እነሆ አሁን በአዲስ አበባ ተሸሽገው ከነሽመልስ ጋር ሁሉም አማራ ስትኩን ፈጥቶ ለወያኔ ተንበርክኮ መሬቱን ለወያኔ ለማስመለስ እየመከሩ መሆናቸው ራሱ አሳዛኝ ዜና ሆኖ ተመዝግበዋል። ከነሱ በላይ ሆኖ የጦርነት ፋብሪካ ወይ ብልጽግና ባለስልጣናት ደግሞ በድሮን ለፈጁት የትግራይ ህዝብ በጀኖሳይድ እንዳይከሰሱ የአማራ መሬት ካሳ ሰጥቶ እነሱ ነፃ ለመሆን ወያኔ ከጀርባ ሆኖ እነሱ ፊት ለፊት ሆነው አማራ ህዝብን የመሬትና የታሪክ አልባ እንዲሆን በፊትም አጥቅተውታል፣ አሁንም ሊያጠቁት እንሆ ዝግጅቱን አገባደዋል። ታዲያ ይህን ሁሉ ደባ እያዩ በህዝባችን ጎን ያልቆሙ የአማራ ብልጽግናዎች የት ይመደባሉ? አዎ በታሪክ ቦታ አላቸው። እነሱ የአማራ ህዝብ ጠላት ናቸው እንጂ መሪዎች አለመሆናቸውን ከነዚህ የበለጠ ማንም ሊነግራቸው ይችላል? አሁንም ይህንን ሁሉ ወደ ጎን ትቶ የበደሉትን ህዝብ ራሳቸው በአንደበታቸው ይቅርታ መጠየቅ ሲገባቸው በሽማግሌ ስም በተመጠቡ ባንዳዎች ተሸውሮ ትጥቅ የፈታውን የአማራ ልዩ ኃይል በማስረሸን የአማራ ህዝብ በአመት በዓል ምድር ቅስም ሰብሮታል። ደስታን በሐዘን እንዲያሳልፍ ሆነ ብሎ በአረመኔ በሆዴድ ገዳዮች ከታሊዎቹን በጥይት ሰረሽነዋል። እንግዲህ አማራ ህዝብ ሆይ አሁን ነገሩ ለአገር ወዳድ እና በታሪክም አገር ለቅኝ ገዥዎች ያላ ያላመቻቸ ታላቅ ህዝብ መሆንህን እንኳን የኢትዮጵያ ህዝብ ቅኝ ገዥዎቹ ያውቃሉ። ከዚህም በላይ ዛሬ ገዥ ሆኖ የተቀመጡ አውሬዎች ቀርቶ መላው የዓለም ህዝብ ስለ እናንተ ጠንቅቆ ያውቃል። እንግዲህ ይህንን ጠንካራ ጎናችሁን ለጠባቦችና ለጎጠኞቹ ፍጹም ባይዋጥላቸውም ቀሪው የኢትዮጵያ ህዝብ ግን ከጎናችሁ ነውና አትጠራጠሩ፣ በርቱ። መቼስ ከእንግዲህ ወዲህ አብይ የሚባል ሰው እንኳን ኖሮ ከሞተም በኋላ ተመልሶ ቢወለድ እንኳን የኢትዮጵያ መሪ ሊሆን የሚችል ሰው አይደለምና የፌደራል መንግስት ይደርስልን አቤቱታ መሳትና ለአንድነት መታገል ነው። መቼስ ኢትዮጵያ ሀገራችን ላለፉት 50 ዓመታት ጥሩ መሪ አልነበራትም ማለት ይቻላል። አዎ አራት ነጥብ። ከዚህ ውጪ በአሁኑ ሰዓት ትግሉ ይቀጥላል። እንግዲህ ትግሉ ከቀጠለ አሁን የግድ ትግሉ መሪ ያስፈልገዋል። መሪ መሆን የሚችለው ሰው የፓርቲ መሪና የህዝብ እምነት ያለው ሰው መሆን አለበት። አዎ ሌሎችም ተቃዋሚዎች አሉ። ቢኖርም በገዢው ፓርቲ ስር በአንቀጽ 39 አምነው ፈርመው የቢሮአቸው በር ላይ ቀይ ቀለም ምልክት ተደርጎ ወዮላችሁ ትንፍሽ እንዳትሉ የተባሉ መሆናቸው እንዳል ሆኖ እነሱ በብዙ ምክንያት የትግሉን ሊመሩና መሪ መሆን ስለማይችሉ እዛው ለማዳ ተቃዋሚ ሆነው ከመቀጠል ባለፈ ምርጫ ስለማይኖራቸው ለትግሉ እንቅፋት ከመሆን እንዲቆጠቡ ይመከራሉ። እንግዲህ ለጊዜው ትግሉ መሪ ይኑር ከተባለ ያለው ብቸኛ አማራጭ ምርጫ ያው ኢህአፓ ማለትም የኢትዮጵያ ህዝባዊ ፓርቲ በጊዜያዊነት ተሰይሞ ትግሉን በአገር ደረጃ እንዲመራ አቅጣጫ እንዲያሲዝ እድል ቢሰጠውና አሁን ካለው ህዝባዊ ኃይል ጋር አብሮ ቢሰራ ይበልጥ ጥሩ ይመስለኛል። እንግዲህ ይህ ድርጅት ሁላችንም እስከምናውቀው ድረስ ከደርግ እስከ ወያኔ ከወያኔ እስከ አብይ ድረስ አንዳንድ ወለም ዘለም የሚሉ ሰዎች በስተቀር ከክብሩን ጠብቆ የአገር ጠላቶችን በደረሱበት ቦታ እየተከታተል ሲያጋልጥ የነበረና አሁንም ሲፈልጉት በየትኛውም ትግል ሜዳ መገኘት የሚችልና በቀላሉ የሚታለ ድርጅት ስላልሆነ ድርጅቱ ጊዜያዊ ኃላፊነትና እውቅና ተሰጥቶ ትግሉ ቢመራ መልካም ውጤት ይኖራል ብዬ ገምታለሁ። በዛ ላይ አብዛኛው ህዝብ ብዙውን ጊዜ ትግሉ መሪ የለውም ማን ነው መሪ እያሉ ስለሚጠይቁና አሁንም የተጀመረው ትግል ከእንግዲህ በኋላ በተመጠሙና አስመሳይ ቄሶች በታለሉ ሽማግሌዎች ይህ እየተቀጣጠለ ያለውን ትግል ባጭሩ እንዳይቀለበስ መሪ ኖሮ ትግሉ ጠንክሮ እንዲቀጥልና ብቻ ለዚህም ሆነ ለዚህ ማንም ይሁን ማንም ገቢሳሚውን ገብረመድ ብቻ ትግሉ መቀጠል አለበት፣ መሪው መታወቅ አለበት የሚሉ ወገኖች ብዙ ስለሆኑ ጉዳዩ በጎንደር በጊዜያዊነት እየመራ ያለው ህዝባዊ ኃይልና በየክልሉ የሚንቀሳቀሱ የአንድነት ኃይሎችም ጭምር ተመክሮ አንድ ውሳኔ ላይ መድረስና ለጀመሩ ትግል በከንቱ እንዳይደናቀፍ ሐሳብ ይተዳል ብዬ ገምታለሁ። ባጭሩ አሁን በግልጽ እያየን ያለው አገር አልፊ ብሔረሰኛ መንግስት ያኔ ወያኔ መቶ ዓመት እገዛለሁ ብሎ ወስኖ ትኬት ቆርጦ የገባ ሲሆን ነገር ግን ያሰቡት ሳይጨርሱ በተደረገው ልህ አስጨራሽ በሆነው ህዝባዊ ትግል በ25 ዓመታቸው የስልጣን ዘመናቸው ቢያከትሉም አይዟችሁ እናንተ የጀመራችሁትን እኛ እንጨርሳለን ባዮቹ የጉዲፈቻ ልጆች አንዱ የሆነው በኮሎኔሉ አብይ የሚመራ ኦህዴግ ኦሮምኛ ተናጋሪው የቁጥር 2 አረመኔ ሰዎች የራሳቸው አጀንዳ ብቻ የተጻፈበት የመቶ ዓመት ትኬት የቆረጡ የአንድ ብሔር ራዕይ ብቻ ያነገቡ ቡድኖች እነሆ በዛሬ ኢትዮጵያ ስልጣን ኮርቻ ላይ ጉብ ብለው ከፈረሱ ወድቀው በጋሪ ላይ ሆነው እየተንገጫገጩ ናቸው። ለማንኛውም ሙሳ ለሰሪው ሹፍ ላጣሪ ነውና የመጨረሻ መጨረሻቸውን የምናይበት ጊዜ ተቃርቧል ሲሉ ይህንን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ሰላም ሰላም ጤና ይስጥልን የፍኖተ ዲሞክራሲ የደብዳቤዎች አንድ ዝግጅት ከፈለን እንደምሰምታቸዋል ስልጣን ሲይዙ ኢትዮጵያዊ የስልጣን ወንበራቸው ሲሰበር ኦሮሞ ስለሆነ ነው ማለት የኦሮሞ ህዝብ መናቅ ነው። 27 አመት ሙሉ ግፍ ስቃይ ልቆ መሳፍርት መከራና ዝርፊያ በኢትዮጵያ ህዝብ ላይ ያወረደችው ርኩሷ ወያኔም በመጨረሻ የስልጣን ዘመኗ የተጠለፈችው ማህበራዊ መሰረት ወደምትለው የትግራይ ህዝብ ነበር። ሆኖም በወቅቱ የትግራይ ህዝብ ባለመቀበሉ በብዙ ጭፍጨፋ ግፍና ፕሮፓጋንዳ በግድ እንዲቀበሏት ስታደርግ ከርማ በሷ በደም የጨቀየጇ ንጹህና ጀግናውን ህዝብ አርክሳ ለሃጣን ይመጣል በንጹሃን ይተርፋል እንደሚባለው ከ1.5 ሚሊዮን ትግራይ በላይ በጦርነት ማግዳ አስጨፍጨፋ ተካል ጉዳተኛና ሞት አድርጋለች። ልጅ አባቱን ይመስላል እንደሚባለው ኮሎኔሉ በድንግርግር ስልጣን ሲይዝ ከጫፍ ከጫፍ ወጥቶ የደገፈው በብሔሩ ሳይሆን ኦሮሞ መሆኑን ጠንቅቆ ያወቀና በኢትዮጵያዊነቱ ነበር። ታዲያ ዛሬ በሚጨፈጨፈው ንጹህ ህፃናትና አቅመ ደካሞች በ21ኛው መቶ ክፍለ ዘመን የሚያደርገው ያረጀ ግዛት ማስፋፋት ስልቀጣ ዘረፋና ሌብነት የንጹሃን ቤት በላያቸው ላይ በማፍረስ ጭካኔ የጥላቻ ቀስቀሳና ፕሮፓጋንዳ የወሬ እንጂ ያመራር በቃት ማነስና የአምስት አመት እንደ ጎርፍ የፈሰው የንጹህ የደም ዝረትና ኢትዮጵያን የማፍረስ ዘመቻውን በመቃወም ኢትዮጵያውያንና በዚህ ወቅት ቅድሚያ የመከራ ገፈት ቀማሽ ከሆነው ማህበረሰብ የመጣበትን ተቃውሞ እንደወይ ጃኔ በብሔሩ ተሸሽጎ ከተጠያቂነት ሊያመልጥ ይሞክራል። ፈጣሪ ሁሉም ሰው የሥራውን የእጁን መከራና ግፍ ይቀበል ዘንድ በመጽሐፍ ቅዱስና በቅዱስ ቁርአን አስቀምጧል። መከራና ግፍ የሚጠየፈው ንጹህ የኦሮሞ ህዝብ ግን በሩን ሊዘጋበትና ዞርበል እኛ የበረካቶች እንደሚያፈሰሰ ነፍሰ ገዳይ አንቀበልም ሊለይ ይገባል። በፈጣሪ የሚያስመሰግን ሥራ ሳይሆን መከራና ስቃይ እንዲሁም ቸነፈሪዙ የኦሮሞ ህዝብ ውስጥ መደበቅ ለሰራው በደል ተመጣጣኝ ምላሽ ከፈጣሪ በሚመጣ እቷን እሳት እንዳታስጨርሰን አንፈቅድም ብለው መገሰጽ አለባቸው። በዚህ ወቅት ግፍን ተጠይፈው ከግፈኞች ጋር ሳይሆን ለሚገፉት ድምጽ እየሆኑ ያሉ ጀግና የኦሮሞ ልጆች እንዳሉ ግልጽ ነው። በ2010 ኮሎኔሉ ከዳር እስከ ዳር ኢትዮጵያ ህዝብ ሙሉ ደጋፍ ያገኘበት በግሉ በወቅቱ ባደረገው አፈቀብ የልበጩ የንግግር እንጂ ኦሮሞነቱ እንዳልሆነ ሁሉ ዛሬ የተነሳበት ተቃውሞም በኦሮሞነቱ ሳይሆን በፓርቲው ከነስራ አስፈጻሚዎቹ በፈጸመው ዘግናኝ ግፍና ጭቆና እንዲሁም ጸረ ኢትዮጵያዊነቱ ነው። ነገር ግን የኦሮሞ ህዝብ እንደ ትግሬ ህዝብ ተገዶ የግፈኞች መደበቂያ ሆኖ የፈጣሪን ቁጣ ሊቀበል ፈቃደኛ የሚሆን አይመስልም። ይልቁንስ ግፈኞችን ለፍትህ አደባባይ ያቀርባል። መላው የኢትዮጵያ ህዝብ አሁን አገዛዙ በፍርሃት እየራደ ነው። አሸናፊ ሆኖ ለመውጣት እየጣረ ነው። ለማጃጃል ኮሎኔሉ ይቅርታ ተሳስቻለሁ እንዳለም ተደምጧል። ነገር ግን ሰይጣን ሊታመን አይችልም። ለምን ፈራ? የፈራው በሚጠብቀው ልክ ባይሆንም በትንሹ ስለተቆጣ እና በትንሹ ስለተናደብክ ነው። ስለዚህማ በሚጠበቀው ልክ ብትቆጣ ሁሉም ኢትዮጵያዊ በአንድነት ብትቆም ብትነሳ ባጭር ጊዜ ለውጥ ማምጣት እንደምትችል ከዚህ መረዳት ትችላለህ። ችግሩ ባጭር ቀናት ትንሽ ሙከራ ጥራትህ ይሄን ያክል ካንቀጠቀጥከው በርካ ቢሆን እነሱ በይቅርታም በስነልቦናም ጦርነት በመሬት ላይ ጥራት አታለው ያንበረከኩ ጥራታቸውን ሙከራቸውን አላቆሙም። አንተ ግን መልሰህ ተኝተሃል። ከተወሰኑ ፋኖች ልጅ ያለሽ በስተቀር ለምን ዘላቂ ለውጥ ለማምጣት ከትንሿ ተሞክሮ ተምረህ ትግልህን አጠናክረህ አስቀጥልም የሚለው ጥያቄ በእያንዳንዳችን ጀሮ ሊጮህ ይገባል። የአማራ ልዩ ኃይል አባላት አብዛኛው እንዳመረረ ነው። የተወሰኑት በየቀኑ እየገቡ ነው። ጥቂቶችን አብዝተው ሁሉም ወደ መከላከያ እየገባ አስመስለው ፕሮፓጋንዳ እየሰሩ ነው። ንቃ። ደግሞም ወታደርነትን አስተርሳ ሌላው ነገር በህዝብ ይሟላልሃል የተሰራበትም ነው። ታገስ ወታደር ላመነበት ሟሽ ነው አጠቃላይ በድራማው የውሸት ይቅርታ አንሽወል አገዛዙ ተፈረክረቋል ትንሽ ከኛ ጽናት ይጣበቃል ለትንሹ የሚገፈው ገፍቶ የሚጥለው አጥቶ ያጣጣራ ነው እና ባንድነት ሆነ ይሄን የዘመመ ጎጆ ገፍተ ደሳት አቃጥለ ይገላግለው ሲል መልካሙ ከባህር ዳር መልክቱን አጠቃሏል።
በኢያፓ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና ለሬዲዮ ክፍል ሰራተኞች በሙሉ ሰላምና ጤና ይሁንላችሁ። የዛሬው አስተያየት በየቦታው የተጀመረው ህዝባዊ አመጾች ተጠናክረው ይቀጥሉ የሚል ይሆናል። ውድ ወገኖቼ በአገራችን በተለያዩ ቦታዎች ህዝባዊ እንቢተኝነት እና ትግሎች እየተካሄዱ ናቸው። በአማራ በአፋር በሶማሌ በጋምቤላ በቤኒሻንጉል በደቡብ የህዝብ ትግል በተናጠልም ቢሆን እየተካሄደ ነው። በደቡብ በጊዲዮ በወላይታ በሃዲያ በጉራጌ በዳዋሮ በኮንሶ በጎማይሌ በአማሮ ቡርጂ ዞኖችና ወረዳዎች አመጾች መንቦግቦግ ከጀመሩ ቆይቷል። በሁሉም ቦታዎች ለአመጾቹ ባገዛዙ የሚፈጸሙት ዘርፈ ብዙ በደሎች ምክንያት ናቸው። የአማራ ህዝብ በመታገል ላይ ያለው ከኦሮሞ ማውታረኛና ጠባብ አገዛዝ ህልውናውን ለማስጠበቅ ነው እየተገደለ ያለ ህዝብ ነው። የጉራጌው ህዝብ በመታገል ላይ ያለው የክልል ጥያቄና ጀሪካን ይዞ ውሃ ለህዝብ ይቀርብሎ በጥይት ስለተደበደበና ሌሎች ሰብአዊ መብቶቹ ስለተጣሱበት ነው። የሃዲያ ህዝብ የከክልል ጥያቄና በህዝቡ ላይ በሚፈጸመው የሰብአዊ መብቶች ረገጣዎች እንዲቆሙ በስራቱ ላይ ተቃውሞ ማቅረብ ከጀመረ የቆየ ቢሆንም የሰሞኑ የበደዋቾ ወረዳ ሃዲያ ህዝብ በሾኔ ከተማ ከአዲስ አበባ 40 ምንጭ መንገድን በድንጋዮች በተላልቅ እንጨቶችና የእንጨት ግንዶች በመደርደር ችግሩን ኢትዮጵያውያን እንዲያውቁለት በመዝጋት ሰላማዊ ሰልፍ ያደረገው በተለያዩ አመታት ለማዳበሪያ ለምርጥ ዘር ግብርና ሚኒስቴር ለአርሶ አደሮች በዱቤ የሰጠውን ገንዘብ በሃዲያ ዞን ያሉ ወረዳዎች የሚገኙ ከወሳና ከተማ በስተቀር በሌብነት የተካኑ አስተዳዳሪዎችና ተባባሪዎቻቸው ገንዘቡን ከአርሶ አደሮች ሙልጭ አድርገው ሰብስበው ለአገዛዙ በመስጠት ፈንታ ስለበሉት አገዛዙ ያልተከፈለውን የምርጥ ዘርና የማዳበሪያ ክፍያ ቆርጦ በጀት ለሃዲያ ዞን በመላኩ የበጀት እጥረት በመፈጠሩ የመንግስት ሰራተኞች ከጥር ወር ደሞዝ ሊያገኙ አልቻሉም። ሌቦቹ ገንዘቡን በልተው የመንግስት ሰራተኞችን ያለ ደሞዝ ክፍያ አሰርተው የዘረፉትን በማካካስ ላይ ናቸው። የግፍግፍ ነው ጨካኝ ሆዳሞች። እነዚህን ያፈራውን ዘርፍና የህዝብ ጸር የሆነውን አገዛዝ ለማስወገድና የሽግግር መንግስት ለመመስረት ህዝባዊ እንቢተኝነት በጥንቃቄ መደራጀት በአንድ ጊዜ ማድረጉ የድል ባለበት ለመሆን ጥንካሬ ይሰጣል። ህዝብ አቸናፊ ነው ሲሉ መልእክታቸውን ያደረሱን መምህር ዳዊት ሱጌቦ ከዝዋይ ናቸው።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ ደብዳቤዎች አምድ ዝግጅት ክፍል እንዲሁም አድማጮቻችን እንደምንሰምታችኋል። በቅርቡ ባገዘዘ የተሸረው ጸረ ህዝባዊ አካሄድ ይፋ ሆኗል። ይህ እቅድ በግላጭ በማናለብኝነት እየተነገረ ነው። የመጀመሪያው የአማራ ልዩ ኃይልን ማፍረስ፣ ሁለተኛው ሚሊሻውንና ፋኑን ትጥቅ መግፋት፣ በሶስተኛ ደረጃ የአካባቢውን መደበኛ ፖሊስ ቁጥር በእጅጉ ማመንመን ላይ የሚያተኩር ነው። አራተኛው የመጨረሻው ምዕራፍ ምሽጎቹን አንድ በአንድ አፍርሰው ብቻውን ያስቀሩትን ህዝብ ቤት ለቤት እየዞሩ በሐቁ ቀንጃበሬውንና ላሙን ሽጦ የገዛውን መሳሪያ መግፈፍ ማውረድ ነው። የአካባቢው አመራር እንደሚበታተነው ዝቷል። አፈንጋጭ እያለም ሲሳደብ ተሰምቷል። በተደጋጋሚ ባልተገራ እንደበስ ተራ ወታደር የማይጠቀማቸውን የጥላቻና የንቀት ቃላቶች አጉራ ዘለሎችን በአማራ ህዝብ ላይ ሲናገር ተደምጧል። የመጀመሪያው ልዩ ኃይሉን መበተን እየተገባደደ ነው። ሁለተኛው በቅርብ እንደሚጀምር ይገመታል። ያራጁ የጃልመሮን ያህል እንኳን ማስመሰል አልቻሉም። ጃልመሮ ያራጁ ኦነግ መሪ ነው። እጅግ ጸረ ህዝብና ጭራቅ የእንስሳትን ያህል እንኳን ማሰብ የማይችል ፍጡር ነው። ሚዲያ ላይ ሲቀርብ ግን የሆነ ሲቪክ ተቋም መሪ መስሎ ነው የሚቀርበው። ጥላቸውን አረመኔነቱን ለመደበቅ ቢያንስ ይጥራል። ይህኛው የሳማጆር ሹም ሆኖ ጥላቸውን ግን መደበቅ አልቻለም። በሀገር ስም ይህን ሁሉ ኮከብ ደርድሮ ስለ ልዩ ጥቅም ከሚያወሩት ፖለቲከኞች የከፋ ጥላቻና አስተሳሰብ የታጨቀበት ሰው ነው። በሁለተኛው ዙር ሰራዊቱ ትግራይ ውስጥ በህዝብ ተከቦ ሲመታ ኦነጉ ብርሃኑ ጁላ ናዝሬት ላይ ለኦህዴድ ስለ ልዩ ጥቅም ይሰብክ ነበር። ምሳሌ ለመጥቀስ ያህል የጉራጌ ባለሀብቶችን ሰብስቦ አዲስ አበባ ላይ አማራ እንዳያሸንፈን አግዙን ብሎ ጠይቆ ጉራጌዎች ግን እንዲህ አናደርግም የሚል መልስ ሰጥተውታል። ፋኖ ልዩ ኃይሉን ገደለው ብሎ ሐሰት ሲያወራ ነበር። ሐሰት የለመዱት ጥንተ ተፈጥሯቸው ነው። ይህኛው ሐሰት ግን አማራ ላይ መፍጠር የፈለጉትን ትርምስ የሚያንጸባርቅ ነው። አማራ እርስ በርሱ እንዲጋጭ ያላቸው እቅድ ነው። እውነተውማ ልዩ ኃይሉ የተመተው ከሚሴ ላይ ነው። ይህን ግን ትንፍሻ አላለም። ጸረዙ በዚህ ሐሰት እንደ ሀገር ሰራዊት መሪ ሳይሆን የተገንጣይ ቡድኖች አማራ ላይ የሚነዙትን የሀገር ሰራዊት መሪ ሆኖ እሱ እየሰራበታል። ሰራዊቱን የትምትቶ ስለ ልዩ ጥቅም ሲዋራ እየዋለ ለሀገር የቆመን ልዩ ኃይል ሊዋግዝ ይሞክራል። ሰውየው የሚዋረው የግሉን አይደለም። ምሽት በሞቃታ ከልዩ ጥቅም ፖለቲከኞች ጋር የዋሩትን ሳይቀር ነው ሚዲያ ላይ አምጥቶ የሚዘረግፈው። በኢትዮጵያ ታሪክ ታይቶ የማይታወቅ ማዕረግ የተሸከመው እሱ ግን ቅሌቱ ነው የሚበዛው። ከሱ ተራ ወታደር በስነ ምግባር ይበልጣል። የአሸባሪው መሪ ጃልመሮ ጨፍጭፎም ሚዲያ ላይ ከሱ የተሻለ ቃላትን ተጠቅሞ ይዋሻል። ሚሊሻ ብርሃኑ ጁላ ግን ፊልድ ማርሻል የሚባል ተራ የቃቃ ማዕረግ ማንም ሳይስማማበት ተሸክሟል። ለምን ላብ እስከሚያጠምቀው ድረስ እየተራጨ ምን ያናድደው ቻለ? ለመጨረሻ ወንድማ አስተያየት ያክል ጥላት እንደሆነ ጥንትም ዛሬም ነገም ጥላት ነው። በተግባር 5 ዓመት ሙሉ ሊያጠፋ ሲገልስ ያፈናቅልና በመጨረሻም ከአካባቢ ሊያጠፋ የመጣ አውሬ ይህን ተናገረ ተብሎ ማራገብ ተገቢ አይደለም። ባገኙት አጋጣሚ እየተፈራረቁ ጠባብ ጭንቅላታቸው የምትወጣውን የጥላቻ ንግግር ተቀብሎ ማራገብ የነሱን ግብና ዓላማ መምታት አስፈላጊ ሳይሆን ንቆ ትቶ ከንግግራቸው አስፈላጊውን መረጃ በመውሰድ ለህዝባው የማይቀረው ትግል ቶሎ ቶሎ መዘጋጀት እንጂ ነገም ሌላ መጥቶ በተለፋፈደ ቁጥር ማራገቡ ተገቢ አይደለም የሚል ነው። ጠባብ ጠባብ ነው፣ ደደብም ደደብ፣ ከዛ ውጭ መናገር አይችልምና። ስለዚህ ሀገር ለማስቀጠል 2 መንገዶች ብቻ አሉን። ያለንበትን አሳሳቢ ሁኔታ በቅጡ ተረድተን በህዝብ ላይ የተደቀነውን የህልውና አደጋ እንዲቀለበስ በሀገራችን ፍትህና እኩልነት ብሎም ሰው በሰውነቱ የሚከበርበት ሰዋዊ ስርዓት እንዲዘረጋ በመሻት የመታገል ቁርጠኝነቱ ካለን 2 የትግል አማራጮች እንጠቀም። አንደኛ የጠመንጃ ትግል ነው፣ የትጥቅ ትግል። የሚፈለገው ለውጥ የሚመጣው በአፈሙዝ ነው ብለህ የምታምን ከሆነ የመታገያ ቀጠናህን መርጠ በመያዝ ስም ያለው የትግል ድርጅት በማቋቋም ተሰባሰብ። የትግልና የድጋፍ ጥሪህን አቅርብ። ባስቀመጥከው ስትራቴጂና ስልት መሰረት ትግልን አጠናክረህ ግፋ። ሁለተኛው ፖለቲካዊና የሐሳብ ትግል ነው። በተጠበበው የሀገሪቱ የመድበለ ፓርቲ ስርዓት ውስጥም ቢሆን የጠራ ግብና ዓላማ ይዤ እስከ ህዝባዊ እምቢተኝነት በዘለቀው የሰላማዊ ትግል ስልት በመጓዝ የታለመውን ሀገራዊ ለውጥ አመጣለሁ ብለህ ያመንክም ጥቃቅን ልዩነቶችህን፣ ውስጣዊ ሽኩቻህን ወደ ጎን ትተህ በአንድነት በመሰባሰብ እርስ በርስ ተከባብረህ ተደማምጠህ ተቻችለህ የማይናወጥ ቁርጠኝነትን የተላበሰ የፖለቲካ ማህበረሰብ በመገንባት ከጊዜ ወደ ጊዜ የሚመጥን ትግል ለማድረግ ስታመነታ ተነሳ። በየዘርፉ የሚጠብቅህን ሁሉ ሳትሰስት ለማበረከት መንገዱ ሁሉ ሀብለ ጀምር። በሁሉም ዘርፍ ለተነሳበት ዓላማ መሳካት እስከ ህይወት መስዋዕትነት ለመክፈል ከራስ ጋር ቃል ኪዳን የገባህና የግል መሻትህን ትተህ ራስን ለአማራ ህዝብ ትግል አሳልፈ የሰጠ ሆነ ተገኝ። በየመክሊትና ማድረግ በምትችለው ልክ የሚጠበቅብህን ተወጣ። ሶስተኛው አማራጭ አላፊ አግዳሚው እንደ ሰፈር ቆሎ የሚዘግግ ነው መከራና ግፍ ተጣፋንታ የሆነ ብሎ አንገት ደፍቶ እየገበረ የሚኖር ማህበረሰብ መሆነን አመነ በባርነት መንገድ መጓዝ ብቻ ነው ነጻነት ከሰማይ እንደሚወርድ መና ተቀምጦ መጠበቅ ሞኝነት ነው ነጻነት ነጻ አይገኝም አንተ ያማራ ልጅዋ ይፍራስ ያማራ ፋኖ ይደምሰስ የሚለውን ይብራኑ ጁላ የካሪው አባው ታደሰና የገልቱ ባዲን መርወች ዲስኮርት ተቀበላለህ እዚህ አዲስ አበባ ጫፍ ካፈንጨው አስር የሸመልስ አብዲሳ የኮሎኔሉ ሁለተኛ አቅድ ለጦር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰደር የፈለገ ሰላም መዳናን ገዳም ላይ በቦምብ የታገዘ ጥቃት ይፈጸማል ከ50 በላይ የሚሆኑ የታጠቁ ኃይሎች ከፍተኛ ጉዳት እንደደረሰባቸው ተነግሯል ታጣቂዎቹ አልከፈት ያላቸው ቤተ መቅደሱን በቦምብ አፈንድተው ሰብረው በመግባት ንዋያተ ቅድሳቱን አወድመዋል የተክርስቲያን ፋስተዳዳሪ ቤትን ሰብረው በመግባት ቦክስ አስተዳዳሪው ባይኖርም በቤት ቃዎች ላይ ጉዳት በካናትም ላይ ከፍተኛ ማዋከፍ ፈጽመዋል የደብሮንም ገንዘብ አፍነው በመውሰድ እስካሁን እንዳለቀቁት ይታወቃል ዘመኑ የወረሞ ነው መሪዎቹ ጽንፈኛ የውሃብይ እስላሞችና ጽንፈኛ የጴንጤምነት ተከታዮች ናቸው ሁለቱም በኦርቶዶክስ መጥፋት ስምምነት ላይ ናቸው ኦነግ ያገዛዙ የበኩር ልጅ ነው በተፈጠረውም አማራ ኦርቶዶክስን እንዲያጸዳ ነው ዘመኑ ዘመነ መከራ ነው መከራውን በተዋህዶ ላይ ነው እንዲህ እንደሆነ ግን አይቀርም ለማንኛውም ሶደሬ ዝቋላ ዙሪያ ሞጆ መስመር ዘዋይ ሰበታል የሚባለው ኦነግ ሳይሆን ራሱ መከላከያው ኦነግ ሆኖ እንደሚገድ በግልጽ ይታወቅ ሲል በድሎ አላመረው ከአዳማ መልእክቱን አጠቃሏል
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል ሳምንት አርብ እስከምንገናኝ ደህና ቆዩን